ሁላችንም ይህንን መልእክት የምንካፈል በእግዚአብሔር በአምላካችን ፊት ራሶቻችንን ዝቅ አድርገን ደግመን አጭር ጸሎት እንድንጸልይ ይጋብዛለሁ። በሰማይና በምድር ሁሉ መካከል የተከበርክ የሰራዊት ቅዱስ እግዚአብሔር አምላካችንና አባታችን ሆይ፣ ዛሬም ደግሞ በዚህ ሰዓት እኔና ወገኖቼ በፊትህ በብዙ አክብሮት በብዙ ፍርሃትና መንቀጥቀጥ አለን። ስምህ ለዘላለም የተባረከ ይሁን። አምላካችን እግዚአብሔር ሆይ፣ ከበዛልን ካንተ ደግነትና ምሕረት የተነሳ እኛን ካየህበት በእኛ ላይ ከጸናው ከፍቅሩ ዓይኖችህ የተነሳ ዛሬም በቤትህ ዛሬም ደግሞ በፊትህ ለቃልህ እውነት ለመኖር በመታዘዝ ስለተገኘን ክብሩንና ምስጋናውን ሁሉ አንተ ውሰድ። እግዚአብሔር አምላካችን ሆይ የሚኖረንን ጊዜ ባርክ። የምንማረው ትምህርት ለፍርድ የምንሰማው ሳይሆን እኔም ወገኖቼም ካለንበት ነገር ጥቂት እልፍ ለማለት የሚረባን ነገር እንዲሆንልን በክርስቶስ ኢየሱስ ስም እንለምናሃለን። በፊትህ እንደሚገባ እንሆን ዘንድ እግዚአብሔር ሆይ ዘመን ሲያልቅ ታሪክ ሲጠቀለል የነገር መጨረሻው ሲደርስ በፊትህ በእጣ ክፍላችን በምንቆምበት ቀን እግዚአብሔር ሆይ ለበጎነት ይሁንልን። በምድር በምንኖርበት ዘመን ሁሉ ደግሞ በፊትህ እንደሚገባ የሚያኖረን ያንተ ጸጋ በእኛ ውስጥ ይገለጥ። በዚህ ሰዓት አየሩ ላይ የሰለጠናችሁ እናንተ ርኩሳን መናፍስት አለቆችና ስልጣናት፣ የጨለማ ኃይላት የእግዚአብሔርን እውነት በማጣመም የእግዚአብሔርን መልክ በማጥፋት በሰዎች ዘንድ የምትገለጡ የተለያየን ነገር የምትጠቀሙ ክፉዎች በኢየሱስ ክርስቶስ ስም ስልጣን እንቃወማችኋለን። ጸጥ በሉ። ጊዜው የእግዚአብሔር ነው። አየሩን ልቀቁ። አካባቢውን ልቀቁ። የምንሰማውን ሰዎች ሁሉ ልቀቁ በኢየሱስ ክርስቶስ ስም። በጌታ በኢየሱስ ክርስቶስ ስም ስልጣን ልታተርፉበት የምትወዱበት ማትረፊያ የሚሆን ነገር ሁሉ ማንኛውም ግራውንድ አድርጋችሁ የተጠቀማችሁበት ነገር አሁን በጌታ በኢየሱስ ክርስቶስ ስም ስልጣን ለዘላለም እንዲፈራርስ እናዛለን። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ተብሎ እንደ ተጻፈ አሁን በኢየሱስ ክርስቶስ ስም ፍረሱ። የመሸጋችሁበት ምሽግ በኢየሱስ ክርስቶስ ስም የፈረሰ ይሁን። ዘመኑ እንዳለቀ አውቃችሁ ባለ በሌለ ኃይል የምትገለጡ በተለያየ አለቃ ስም ራሳችሁን የምትገልጡ ብትኖሩ በኢየሱስ ክርስቶስ ስም ስልጣን አሁን እንዳትላወሱ እንከለክላችኋለን። እናንተ የአምላካችን የእግዚአብሔር ቅዱሳን መላእክት በሰማይና በምድር መካከል ለእግዚአብሔር በመላላክ የምትሰሩ ይህን ቃል በመስማት በመማር ባለነው ሁላችን ላይ ተጠጋግታችሁ እንድትቆሙ መልካሙን እንድታደርጉ የጠላትን ሰራዊት እንድትመቱ ዛሬ በእግዚአብሔር ተልካችሁ ውረዱ። ክብር ሁሉ እግዚአብሔር አምላካችን ሆይ ላንተ ይሁን። ጊዜያችንን ባርክልን። ከእኛ ጋር አሁን በክርስቶስ ኢየሱስ ጌታችን ስም አሜን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ከኔ ጋር የምንጀምረው ትምህርት ባለ አደራነት የሚል ይሆናል። እንደ ተጻፈው ስቱዋርድሺፕ የሚል ነው በእንግሊዝኛው። በአማርኛ ባለ አደራነት ይባላል። በዚህ ባለ አደራነት በሚል ትምህርት ውስጥ ሶስት ነገሮች በዚህ ባለ አደራነት በሚል ቃል ውስጥ እናገኛለን። አንደኛው አደራው ሰጪ የሆነ እግዚአብሔር ነው። ባለ አደራነት በሚል ቃል ውስጥ ያለ ዝርዝር ነው። ሁለተኛው ደግሞ አደራው ራሱ ፍጥረተ ዓለሙ እግዚአብሔር አደራ ሊሰጥ ያዘጋጀውን ፍጥረተ ዓለሙን እናያለን። ሶስተኛው ላይ ደግሞ አደራውን ተቀባይ የሆነውን ሰው እንመለከታለን። እነኚህ ሶስት ነገሮች ሶስት ትርጉሞች ባለ አደራ በሚል ቃል ጥቅል ውስጥ ያሉ ናቸው። እግዚአብሔር ሁሉንም ፍጥረት ዓለሙን ከፈጠረ በኋላ የፈጠረውን ፍጥረት ሁሉ በመልካም ባላዳራነት የሚያስተዳድረውን የሰውን ልጅ በመልኩና በአምሳሉ ከእስትንፋሱ አካፍሎት ከፈጠረው በኋላ ሁሉን በመልካም ባላዳራነት ስሜት እንዲጠብቅና እንዲያስተዳድር እንዲንከባከብም ለሰው ሰጠው። ባላዳራነትን ስንመለከት እግዚአብሔር አደራ ሰጪ ሆኖ አደራ የሚሰጠውን ፍጥረት ዓለሙን በሙሉ እንዳዘጋጀ ሰውን ደግሞ መጨረሻው ላይ እንደሰራ ይሄንን ፍጥረት ዓለሙን ደግሞ ለሰው እንደሰጠ እናያለን። እግዚአብሔር ሰውን ባላደራ ነህ ያለው ለፍጥረት ዓለሙ ብቻ ሳይሆን ራሱ ሰውም ከተፈጠረው ፍጥረት አንዱ ስለሆነ ራሱንም ጭምር እንዲንከባከብና እንዲጠብቅ ጭምር ነው። ይህንን ትምህርት ስንመለከት በብዛት ዘፍጥረት አንድ ውስጥ ነው ብዙ ነገር የምንመለከተው። ሁላችንም አሁን ዘፍጥረት አንድን እናወጣለን። ዘፍጥረት አንድ ውስጥ ነው ይሄን የመጀመሪያውን ክፍል የተለያየም ክፍል ብናነብ ዋነኛው ክፍላችን ግን ዘፍጥረት አንድ ነው የሚሆነው። እግዚአብሔር አደራ የሰጠውን ፍጥረት ዓለሙን ያዘጋጀበትን ሂደት እንመለከታለን። በዚህ በባለ አደራነት በስኳርሺፕ ብዙ ትምህርቶች ተዘጋጅተዋል። እግዚአብሔር እንድናገለግል በሰጠን አገልግሎት አደራ ሲሰጥ በአገልግሎት ክፍላችን ባለ አደራ እንደሆነን፣ በተሰጠን ነገር ላይ ባለ አደራ እንደሆነን ብዙ ትምህርቶች ተሰጥተዋል። ነገር ግን ዛሬ የምንመለከተው እግዚአብሔር በጥቅሉ የሰጠን ፍጥረት ዓለሙ ላይ ሁሉ ባለስልጣኖች እንደሆነን እንድንመለከት እፈልጋለሁ። እግዚአብሔር ይህንን ፍጥረት ዓለም ያዘጋጀበትን ሂደት ስንመለከት ዘፍጥረት አንድ አንድ ላይ ሂደት ስንመለከት እግዚአብሔር ፈጠረ ይላል። እግዚአብሔር ፈጠረ። እግዚአብሔር የሚለውን የዕብራይስጡ ቃል ኤሎሂም የሚለውን ቃል ይሰጣል። ይህ ቃል ስም ነው፣ ባለቤት ነው። ናውን ሲሆን ብዙ ቁጥር ነው የሚሆነው፣ ግስ ሲሆን ግን ነጠላ ነው የሚሆነው። ይህም እውነተኛውንና ብቻውን አምላክ የሆነውን እግዚአብሔርን የሚያመላክት አገላለጽ ነው። እግዚአብሔር የሁሉም ነገር ፈጣሪና መገኛ እንደሆነ በመጽሐፍ ቅዱስ በብዙ ስፍራ ተገልጦ እንመለከታለን። ኤርምያስ 10:16 ላይ ስናነብ ከዘፍጥረት አንድ ተነስተን የተለያየ ክፍል ስለምንመለከት ኤርምያስ 10:16 ላይ እንደዚህ ተብሎ ተጽፏል። የያዕቆብ እድል ፈንታ እንደነዚህ አይደለም፣ እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገድ ነውና ስሙ የሰራዊት ጌታ እግዚአብሔር ይባላል። ይሄ እግዚአብሔር የሁሉ ፈጣሪ እንደሆነ ደግሞም የሁሉ ባለቤት እንደሆነ የሚናገር ክፍል ነው። ስለ ፍጥረት የተሰጠው ትምህርት በአጭሩ ኢሳይያስ 45:18 ላይ ተገልጾ እናገኛለን። ፍጥረትን እግዚአብሔር እንዴት እንደፈጠረ ዘፍጥረት ውስጥ ቢናገርም ኢሳይያስ 45 ላይ ደግሞ ሌላ ነገር ይናገረናል። ኢሳይያስ 45:18 ላይ እንደዚህ ይላል፣ ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትም መኖሪያም ልትሆን እንጂ ለከንቱ እንዳትሆን ያልጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ ከኔም በቀር ሌላ የለም እያለ እግዚአብሔር የዚህ የፍጥረት ዓለሙ ሁሉ ባለቤት እንደሆነ በገሃድ ራሱ በቃሉ ሲናገር እናያለን። በአንደኛ ደረጃ የተፈጠረው ይሄ ፍጥረት ዓለሙ የተፈጠረበትን፣ በሁለተኛ ደረጃ ደግሞ የተፈጠረው ፍጥረት የተሞላበትን ነገር እንመለከታለን። ሰማይንና ምድርን ዘፍጥረት አንድ ከአንድ እስከ ሁለት ላይ እግዚአብሔር ሲፈጥር ሰማይና ምድር የተፈጠሩበት ቦታ ነው እሱ። ዘፍጥረት 1:7 ላይ ስንሄድ ደግሞ ብርሃናት የተፈጠሩበት ቦታ ነው። ከጠፈር በላይና በታች ያለውን ውሃ እግዚአብሔር ደግሞ ዘፍጥረት 1:9 ላይ ፈጠረ። ደረቁን ምድር ደግሞ 1:1 ላይ ምድርን እንደፈጠረ ሲናገር እነኚህ የተፈጠሩበት ቁጥሮች ናቸው። እነኚህ ፍጥረት ከተፈጠረ በኋላ ብርሃናትን እግዚአብሔር የሞላበት ዘፍጥረት 1:15 ላይ ብርሃናትን የሞላበትን ክፍል እናያለን። በባህር ውስጥ የሚኖሩትን ተላላቅ ፍጡራንን እንዲሁም ክንፍ ያላቸውን ወፎች ሁሉ በምድርም ሕያዋን ፍጡራንን እንደየወገናቸው ከብቶችንም በምድር ላይ የሚሳቡ ፍጡራንንም የዱር አራዊትንም እያለ እነኚህ የተፈጠሩበትን ደግሞ ከአንድ ከሀያ እስከ 24 ክፍል ላይ የሞሉበትን ይናገራል። ዘፍጥረት 1:26-28 ላይ ደግሞ ነገሮች ሁሉ ከተፈጠሩ በኋላ ከዚህ በኋላ ለሰው ልጅ ማንኛውንም ለምለም ተክል ምግብ እንዲሆንላቸው አዘዘ። 1:22 ላይ ሰውን 1:26 ላይ ሄደን ስንመለከት ዘፍጥረት 1 ላይ ነው ያለሁት። እግዚአብሔር ሰውን በመልካችን እንፍጠር ብሎ ሰውን ከፈጠረ በኋላ ለሰው የሚያስፈልገውን ሁሉ ካሰናዳ በኋላ መጨረሻው ላይ ነው ሰውን የሰራው። ከዚያ በኋላ የሚያስፈልገውን ነገር ሁሉ ከሞላ በኋላ 1:22 ላይ ሄደን ስናነብ ብዙ ተባዙ የሚል ቃል እንመለከታለን። ይሄ ብዙ ተባዙ የሚል ቃል ለሰው ብቻ ሳይሆን በውሃ ውስጥ ለሚኖሩና በየብስ ለሚሄዱ በአየር ለሚበሩ ሕያዋን ፍጡራን ሁሉ የተሰጠ የእግዚአብሔር በረከት ነው። ነገር ግን እግዚአብሔር ሰውን በመልካችንና በምሳሌያችን እንፍጠር በማለት የማስተዳደር የመግዛትና የማዘዝ ስልጣን ያለው መሆኑን ይገልጻል። ሰው በፍጥረት ዓለሙ ላይ የማስተዳደር የመግዛትና የማዘዝ ስልጣን እንዳለው እግዚአብሔር በመልኩና በአምሳሉ ሰውን በመፍጠሩ ይህንን ይገልጻል፣ ደግሞም ያስተዋውቀናል። ከዚህ የተነሳ ሰው በመለኮታዊ ንጉስ መልክ የተፈጠረ የፈጣሪ ምሳሌ በመሆኑ በሌላው ፍጥረት ዓለም ላይ የውክልና ሉዓላዊነት ወይም የገዢነት የንጉስነትና የመሪነት ባለ አደራነት ተሰጥቶታል። ዘፍጥረት 1:28-2:15 ላይ ሄደን ስንመለከት ባለ አደራነትን ለሰው ሲሰጥ እግዚአብሔር ብዙ ቁጥርን እንደተጠቀመ እናያለን። ዘፍጥረት 1:28 ላይ እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም፣ የባህርንም ማሶች የሰማይንም ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይልና 2:15 ላይ ደግሞ እንደዚህ ይላል፣ እግዚአብሔር አምላክም ሰውን ወስዶ ያበጃትም የጠብቃትም ዘንድ በኤደን ገነት አኖረው። እዚህ ጋር አንድ ነገር እንድንመለከት ፈልጋለሁ። እግዚአብሔር አምላክ ፍጥረት ዓለሙን ከሰራና ካስዋበ ከሞላ ካስተካከለ በኋላ እግዚአብሔርን ወክሎ የሚያስተዳድረውን ሰው ከሰራ በኋላ ዘፍጥረት 1:28 ላይ ግዟቸው አብጁ ብሎ በብዙ ቁጥር ለሴትና ለወንድ ሲናገር ነው የምንሰማው። እዚህ ጋር ጥቂት ነገር ልበል። እግዚአብሔር አዳምንና ሔዋንን ሰው ብሎ ከሰራቸው በኋላ በሌሎች የምድር ፍጥረቶች ላይ ስልጣኑን እየተለማመዱ ምድርን እየሞሉና እየተንከባከቡ በዚህ መለኮታዊ በረከት ስር እነሱ ይኖሩ ነበር። አንድ ነገር ማለት ፈልጋለሁ። የባለ አደራነት ጉዳይ ሴትንም ወንድንም ጾታን ሳይለይ ሁሉንም የሚመለከት ነው የሚሆነው። ስለዚህ ወንዶችም ሴቶችም በዚህ እግዚአብሔር በሰጠው ባለ አደራነት ላይ ተጠያቂዎች እንደሆነን እንዳንዘነጋን ነው። ሰው በፍጥረት ዓለም ውስጥ የእግዚአብሔር ወኪል እንደመሆኑ መጠን የእግዚአብሔር ፍጥረት አዛዥና መጋቢም ነው። ስለዚህ ሰው ሊጠቀምባቸው እንጂ ፍጥረትን ሰው ሊጠቀምባቸው እንጂ ሊዘርፋቸው ወይም ሊበዘብዛቸው አይገባም፣ አልተፈቀደለትም። ስለዚህ የዳንን ሁላችን የፍጥረት ሁሉ መልካም መጋቢያን እንደሆንን እንድናውቅ ይሄም እንደሚጠበቅብን እንድናስተውል ማሳሰብ እፈልጋለሁ። በተለይ ከዳነ ሰው ክርስቶስን ከሚያውቅ ሰው በእግዚአብሔር አምሳል እንደተፈጠረ ከገባው አዲስ ሰው ከሆነ ማለት ነው። ይሄ ባለ አደራነት በተሰጠበት በእግዚአብሔር በመጀመሪያ እቅድ ውስጥ በክርስቶስ የገባ ሰው ሁሉ እግዚአብሔር ለፈጠረው ነገር ሁሉ ተጠያቂ ባለቤት፣ ባለ አደራ፣ መልካም መጋቢና አስተዳዳሪ እንደሆነ ማሰብ እንዳለብን አስባለሁ። ለመሆኑ ፍጥረት ዓለሙ ማለት አሁን ባለንበትስ ቦታ ላይ ምን ይመስላል? ያኔ የኤደን ገነት ላይ ዛፉን፣ ቅጠሉን፣ አራዊቱን፣ እንስሳቱን፣ አሁንስ? አሁንም የእግዚአብሔር ነገር ከቀደመው አይቀንስም አይጨምርም። እግዚአብሔር የሰጠንን ይጠይቃል። አንድ ነገር ልበላችሁ። እኛ ሀገር ኢትዮጵያ ማለቴ ነው፣ ሰው የአካባቢው ሰው በእድር ጥሩምባ ይነፋና አካባቢን ሊያጸዳ ሲወጣ አረም ሊነቅል፣ ሊመነጥር፣ ሊሰራ፣ ሊያለማ ሁሉም ሰው እድር እንዳይቀጣው ሲወጣ አንዳንድ የተፋለሱ ነገሮችን ያይ ነበር። በጌታ የሆኑ ሰዎች ግን ሌላው ሰው አካፋና ዶማ ይዞ እየሰራ ረግጠው ለሌላ ጉዳይ ሲሄዱ ብዙ ጊዜ ይስተዋላል። ይሄ ግን ሊሆን አይገባም። እኛም መሪዎች ልንሆን ነው የሚገባው። የዳንን ሰዎች በየትኛውም መልካም አድራጎት ላይ ማጽዳት ቢሆን፣ መትከል ቢሆን፣ ማልማት ቢሆን ቀዳሚዎች እኛ ነን የምንሆነው። ከእኛ ከመዝሙር ያለፈ ነገር ይጠበቃል። ከእኛ ከመድረክ ያለፈ ነገር ይጠበቃል። እግዚአብሔር ከእኛ በልጁ ከዳንን ወደ ትክክለኛው ወደ መጀመሪያው ወደ እግዚአብሔር ሀሳብ በክርስቶስ ከመጣን ሰዎች የሚጠበቀው ነገር እጅግ ብዙ ነው። ይሄ ደግሞ ባለ አደራነት ነው። እግዚአብሔር በሰጠው ነገር ላይ ባለ አደራነትን የመወጣታችን ጉዳይ ነው። ወደ ዘፍጥረት ልመለስና ጨለማ ይላል መጽሐፍ ቅዱስ። የመጀመሪያው የገሃዳዊ ፍጥረት አስፈሪ ገጽታው ነበር ጨለማ። ነገር ግን የማስፈራት ኃይሉ የእግዚአብሔር መንፈስ በክብርና በሞገስ በላዩ ላይ በረበበ ጊዜ ተወገደ ይላል። ስለዚህ የእግዚአብሔር መንፈስ ፍጥረትን በመፍጠር ተግባር ላይ ተሳትፎ የነበረው ሲሆን እስካሁንም በስራው እንደ ቀጠለ ነው። መንፈስ ቅዱስ በመፍጠር ስራ ላይ በፍጥረት መጀመሪያ ላይ ነበር፣ አሁንም ቢሆን በመፍጠር ሂደት ላይ አዲስን ሰው በመስራት ሂደት ላይ አሁንም መንፈስ ቅዱስ ይሰራል። የዳነው መንፈስ ቅዱስ በልባችን ውስጥ የእግዚአብሔርን ቃል አዲስ አድርጎ ስላመጣ ነው። አይኖቻችን ስለበሩ ነው አዲስ ሰዎች ሆነን አዲስ ማንነተኛ ውስጥ የተሰራው። ዛሬም ይሰራል መንፈስ ቅዱስ ያኔም። ኢዮብ 33:4 ላይ ፍጥረት ሲፈጠር መንፈስ ቅዱስ እንደነበረ ይናገራል። መዝሙር 104:30 ላይ ይሄንኑ ነው የሚናገረው። እግዚአብሔር አለ ሆነም። መጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ ሁሉ ደስ የሚያሰኝ ቃል ነው። እጅ ቃል ሳነብ እግዚአብሔር አለ ሆነ። እግዚአብሔር ሲል ሁሉም ነገር ይሆናል። እግዚአብሔር ተፈጠሩ ሲል ፍጥረት ይፈጠራል። እግዚአብሔር ብርሃን ይሁን ሲል ጨለማ ብርሃን ይሆናል። እግዚአብሔር ይወገድ ሲል ተራራው ይወገዳል። እግዚአብሔር ሲያዝ ሁሉም ነገር ያን ትእዛዝ ቃል ሰምቶ ይሆናል። ለዚህ ነው መዝሙረ ዳዊት ዘማሪው ዳዊት ቀኖች ሁሉ ያንተ ባሪያዎች ናቸው በትእዛዝህም ቃል ይኖራሉ ብሎ ያለው። እግዚአብሔር አለ ሆነ። እግዚአብሔር በቃሉ ብቻ ሁሉን ነገር ካለ መኖር ወደ መኖር አመጣ። አንድን ነገር ካለ መኖር ወደ መኖር፣ ካለ መታወቅ ወደ መታወቅ ማምጣት የሚችለው የእግዚአብሔር ቃል ጨለማ ውስጥ ብርሃን እንዲሆን ሲያዝ ወይም ሲያደርግ ነው። የእግዚአብሔር የፈጣሪነት ኃይሉ እንዲታይ የፍጡራንም ህልውና እንዲጸናና እንዲታይ ብርሃን አስፈላጊ ነው። በብሉይ ኪዳን ብርሃን የህይወትና የበረከት ምሳሌ ነው። ብዙ ቦታ ላይ ይሄ ተጽፎ እናገኛለን። ሁለተኛ ሳሙኤል 22:29 ላይ፣ ኢዮብ 33:29-33 ላይ፣ መዝሙር 56:13-97:11 በጣም ብዙ ቦታ ላይ ብርሃን የበረከት ምሳሌ እንደሆነ እንመለከታለን። ዛሬም እግዚአብሔር ኃጢአት ባጨለመው ልብ ውስጥ አዲስ ፍጥረት አዲስ ማንነት መፍጠሩን ለማስረዳት ጳውሎስ ይህንን ቃል ተጠቅሞ 2 ቆሮንቶስ 4:6 ላይ ይናገራል። ማንነትን አዲስ ሰውነትን እግዚአብሔር ኃጢአት ባጨለመው ጨለማ መካከል የእግዚአብሔር መንፈስ ብርሃን ሲያበራ እዛ ውስጥ አዲስ ማንነት እንዲፈጠር እግዚአብሔር ያዛል። ለዚህ ነው እኮ የእግዚአብሔርን ቃል ስንሰማ ያ ብርሃን በልባችን ውስጥ ሲያልፍ ሲበራ ይሄ ዛሬ የምንኖረው አዲስ ማንነት ውስጣችን ውስጥ የተፈጠረው ያልነበረ ነገር እግዚአብሔር ሲያዝ ይሆናል። እግዚአብሔር በፈጠረው ፍጥረት ዓለም ውስጥ ስርዓት አልበኝነት አልነበረም። ሁሉም በስርዓት ይኖሩ ነበር። የቱም ፍጥረት በእግዚአብሔርና በሰው ላይ በአመጽ አልተነሳም። ጨለማ እንኳን ተገዝቶ ይኖራል። ዘፍጥረት 1:8-10 ሄደን ስናነብ እንደዚህ ይላል። እግዚአብሔር ጠፈርን ሰማይ ብሎ ጠራው፣ ማታም ሆነ ጠዋትም ሆነ ሁለተኛም ቀን። እግዚአብሔርም ከሰማይ በታች ያለው ውሃ በአንድ ስፍራ ይሰብሰብ፣ የብስም ይገለጥ አለ፣ እንዲሁም ሆነ። እግዚአብሔርም የብስን ምድር ብሎ ጠራው፣ የውሃ ማከማቻውንም ባህር አለው ጠራው። ይሄ የእግዚአብሔርን የበላይነትና ባለቤትነት ያሳያል። ጠራው የሚለው ቃል የእግዚአብሔርን ከፍታ፣ የእግዚአብሔርን የበላይነት፣ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን መጀመሪያነት፣ የእግዚአብሔርን ሁሉ በእጁ መሰራቱን፣ እግዚአብሔር ትልቅ መሆኑን፣ የነገር ሁሉ ባለቤት እሱ እንደሆነ የሚያመላክት ቃል ነው። ጠፈርን ዘፍጥረት 1:6 ላይ ከምድር በላይ ጠፈር ማለት ከምድር በላይ ያለ ከባቢ አየር ወይም ሰማይ የምንለው ነው። ፍጥረት ሁሉ ሁሉም በአንድ ስፍራ ሁሉም እንደታዘዙት በስርዓት እግዚአብሔር ባስቀመጠበት ይኖራሉ። እግዚአብሔር እንዳለው ሆነ የሚል ቃል እግዚአብሔር አለ ሆነም እግዚአብሔር እንዳለው ሆነ የሚል ቃል በሶስተኛው ቀን 2 ጊዜ በስድስተኛው ቀን 3 ጊዜ ተጠቅሷል በአንድ ምዕራፍ ውስጥ። ከዚህ ቃል የእግዚአብሔርን ባለቤትነትና የበላይነት ፈጣሪነቱንና የሁሉ ምንጭ መሆኑን እንመለከታለን። ባለአደራነትን ስንመለከት ሁል ጊዜ ቀድመን የምናየው ነገር ቢኖር እግዚአብሔር የሁሉ ነገር መገኛ፣ የሁሉ ነገር ምንጭ፣ ዛሬ እኛ በእጃችን ያለው ነገር ሁሉ እኛ ራሳችን የእኛ ነው የምንለው ነገር ሁሉ መገኛው እግዚአብሔር እንደሆነ ያመላክተናል። እግዚአብሔር ሁሉንም በባለቤትነትና በፈጣሪነት ፈጥሮ ካበጀ በኋላ ይህንን ውብና ያማረውን ስርዓት አውቆ በስርዓት የሚኖረውን ፍጥረት ዓለሙን ሁሉ በመጨረሻው ለፈጠረው ሰው እርሱን በመወከል በበላይነት በባለ አደራነት እንዲያስተዳድረው ሰጠው። የባለ አደራነት መርህ ወይም መሰረተ ሐሳብ ከጸጋ መርህ ሐሳብ ጋር የተያያዘ እንደ ስጦታ የተሰጠ ነው። ይህ የሆነው የእግዚአብሔር ተወካይ ሆነን በታማኝነት እንድናስተዳድረው ነው። ለመሆኑ ባለ አደራነት ማለት ምን ማለት ነው? እግዚአብሔር ይህንን ፍጥረት ዓለሙን ሁሉ ከሰራ በኋላ ለሰው ቅድም መጀመሪያ ላይ እንደተመለከት ነው ባለ አደራነት ማለት አደራ ሰጪውን፣ አደራውን ራሱን፣ አደራ ተቀባዩን ሶስት ነገር የያዘ ነገር እንደሆነ ተመልክተናል። አደራ ሰጪው እግዚአብሔር ደግሞ አደራውን ይህንን ፍጥረት ዓለሙን ውብ አድርጎ የሰራውን በትእዛዙ ቃል የሚተዳደረውን ከሰራና ካበጀ ይሁን ካለ በኋላ ለፈጠረው ሰው አደራ ሲሰጥ ይሄ ባለ አደራነት ማለት ምን ማለት ነው? አንደኛ ደረጃ ባለ አደራነትን በሚገባ ለመረዳት እግዚአብሔር በቃሉ ላይ የሚለንን ማወቅ ይኖርብናል። ባለ አደራነትን ለመረዳት ራሱ ስለዚህ ነገር በሚጀምርበት ቦታ መጀመር አለብን። የእግዚአብሔር ቃል ባለ አደራነት ምን እንደሆነ በሚናገርበት ቦታ ሄደን ምን ማለት እንደሆነ ካላየንና ካልጀመርን ምን ማለት እንደሆነ ስለማይገባል። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ላይ እንደዚህ የሚል ቃል አለ፣ አንተ እንድትበልጥ ማን አድርጎሃል ያለህ? የተቀበልህ ከሆነህ ግን እንዳልተቀበልህ የምትመካ ስለምንድን ነው? ደግሜ ላንብብ፣ አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልህ ከሆነህ ግን እንዳልተቀበልህ የምትመካ ስለምንድን ነው? ባለ አደራነትን እግዚአብሔር ሲናገር ባለ አደራ የሆነው ሰው ሁሉን ነገር ከእግዚአብሔር እንደተቀበለ እንዲገባው መነሻው ተቀባይ እንጂ ፈጣሪ ባለ ቤት እንዳልሆነ የሰው። ታዲያ ባለ አደራነት ማለት መቀበል ማለት ነው ወይ ብለን ስንመለከት፣ ባለ አደራነት ማለት በሌሎች የታመነና በዓለም ላይ በህብረተሰብ መካከል በመልካም ተጽዕኖ የተሻለ ህይወት ማምጣት እንደሚችል የታመነ ነው ይላል። ባለ አደራነት ማለት የተገለጠ ነገር ነው። ባለ አደራነት ማለት የሚታይ ነገር ነው። ባለ አደራነት ማለት ለውጥ ማምጣት ማለት ነው። ባለ አደራነት ማለት በህብረተሰብ መካከል በመልካም ተጽዕኖ የተሻለን ህይወት ማምጣት መቻል ማለት ነው። ሁለተኛ ባለ አደራነት ማለት በመልካም ተጽዕኖ የወደፊቱን ለህብረተሰቡ መልካም በማድረግ የሚያደራጅና የሚሰራ የታመነ መሆን ማለት ነው። ባለ አደራነትን ስናስብ ሁሉ ጊዜ የባለ አደራነትን ምንነት ስናስብ በዙሪያችን ላለ ህብረተሰብ የነገውን ነገር በመልካም አደረጃጀት አደራጅቶ እንደ እግዚአብሔር እንደ ልቡ አጀንዳ ማድረግ ማለት ነው። መጽሐፍ ትረካለች ይላል። ቅንነት ከየት የሚመጣ ይመስላችኋል? ከልጁ ከኢየሱስ ክርስቶስ ህይወትና መስቀል ነው። እኛ የዳንን ሰዎች በበዛን ቁጥር በስተን ባለንበት አካባቢ ምድር ካልቀናች ወይ ተወላግደናል ወይም አንድ በኩል ተንጋደናል ማለት ነው። በተለይ ዛሬ ደግሞ በተለይ ዘመናችን እያለቀ ነገር እየተዘባረቀ በመጣበት ጊዜ ነገሮች ከመድረክ አላልፍ ባሉ ቀናት ላይ ማለቴ ነው። መድረክ ላይ ካለው ትርምስ፣ መድረክ ላይ ካለው ሩጫ ነገር እልፍ አለል ሲል መንሻፈፋችን አልታያችሁ? ባለ አደራነት ማለት ለምን በመልካም ተጽዕኖ የወደፊቱን በመልካም በማደራጀት የሚሰራ የታመነ መሆን ማለት ነው ይላል። በሶስተኛ ደረጃ ባለ አደራነት ማለት የራስን እና የህብረተሰብን የአንድ እንዳነበብ ነው ፍጥረትን በፈጠረበት በእግዚአብሔር ልብ ውስጥ ባለው ነገር በእግዚአብሔር አጀንዳ የራስንና የህብረተሰብ ማስተዳደር ማለት ነው። ባለ አደራነት ማለት ሲጠብ ደግሞ ከአደራ ሰጪው በምድር ስንኖር የተረከብነውን ማንኛውንም ነገር እንደ አደራ ሰቤቱ ፈቃድና ሀሳብ ማስተዳደር መቻል ማለት ነው። ባለ አደራነት ማለት ይሄ ባለ አደራነት ፈጽሞ የባለቤትነት ስሜትን አይለማመድም፣ አይስማማም። ምክንያቱም ዘፍጥረት 1:28 ላይ ሰጪው ሌላ እንደሆነ ስለሚገልጽ ነው። ሲሰፋ ባለ አደራነት ፍጥረትን ሁሉ ይይዛል፣ የቱንም ማለት ነው። ሲጠብ ደግሞ ከእግዚአብሔር የተቀበልናቸውን ነገሮች ማለት ነው ከራሳችን ይጀምራል። እግዚአብሔር ያልሰጠውን ነገር አይጠይቅም። እግዚአብሔር ጨዋ ነው። ያልሰጠኝን ሁለት መክሊት ሰጥቶ አምስት መክሊት ነው የሰጠሁሽ ስንት አተረፍሽ አይለኝም። እግዚአብሔር የሰጠኝን ግን ይጠይቀኛል። ወገኖቼ በእጃችን ምን አለ? ባለ አደራ ነህ ወይም ባለ አደራ ነሽ ብሎ እግዚአብሔር በእጃችን ምን ሰጥቷል? ምንድን ነው ከእግዚአብሔር የተቀበል? እኔ ይህንን ትምህርት ሳዘጋጅ ራሴን ሳስብ ከእግዚአብሔር ያልተቀበልኩትን ነገር ራሴን ስፈትሽ ከኃጢአቴ በስተቀር ከእግዚአብሔር ያልተቀበልኩት ያገባችሁ ሰዎች፣ ሴቶች ባሎቻችሁን ከእግዚአብሔር ተቀበልን። ወንዶች ሚስቶቻችሁን ከእግዚአብሔር ተቀበላችሁ። ልጆች ያለን ልጆቻችንን ከእግዚአብሔር ተቀበልን። ቤት ያለን ቤታችንን፣ ንብረት ያለን ንብረታችንን ከእግዚአብሔር ያልሆነ ምንም ነገር ከኃጢአት በስተቀር በእጃችን የለም። ከእግዚአብሔር የተቀበልነውን ነገር ሁሉ ደግሞ እግዚአብሔር ይጠይቀናል። ዛሬ በተለይ ዘመኑ እያለቀ ስለመጣ ሰው ሁሉ ራሱን ወዶ የሞተበት ዘመን ላይ ነው ያለነው። እናንተ ባለ ትዳር የሆናችሁ ሰዎች እግዚአብሔር ትዳራችንን እንዴት እንደያዝን ይጠይቀናል። የባለ አደራነት ጥበት ክፍሉ እሱ። ለዚህ ነው መጽሐፍ ቅዱስ ሙሉ ሆኖ እኮ የተጻፈው። ስለ ቤተሰብ ቢያስፈልግ አለ፣ ስለ ወላጆች ቢያስፈልግ አለ፣ ስለ ልጆች ቢያስፈልግ፣ በቤታችን ስለምናስተዳድራቸው፣ ስለምናሰራቸው፣ በካምፓኒዎቻችን ስላሉ ሰዎች ሁሉ እግዚአብሔር ቃል ፍንቱ አድርጎ የጻፈው ነው አለ። እንዴት ነን እኛ? ልጆች ወላጆችን ከእግዚአብሔር እንደተቀበሉ ይሄ ባላደራነት የማይመለከተው ክፍል ስለሌለ ነው። ሁሉን እግዚአብሔር ሰጠን። ከእርሱ ያልተቀበልነው ምን አለ? የሚገርመው ግን ባላደራ ነህ ነሽ ብሎ የሰጠንን ነገር ሁሉ እግዚአብሔር ከኛ እጅ ይቀበላል፣ ይጠይቀናል። ምክንያቱም አንድ ባልንጀራ የለኔ አሁን ይሄን ያህል ብር አስቀምጭልኝ አንቺ ጋር ይቀመጥ ቢለኝ እኔ ጋር ስለተቀመጠ ያለ ባለቤቱ ፈቃድ እኔ ምንም ነገር ላደርግ መብቱ የለኝም። እኛ እጅ ላይ ያለው ነገር ሁሉ የእግዚአብሔር ከሆነ ያለ እግዚአብሔር ፈቃድ ምንም ነገር እንድናደርግ ባለመብት እኛ አይደለንም። ባለአደራዎች ባለመብቱ ባለቤቱ ብቻ ነው። ያ ከሆነ ባለአደራነት ማለት የነገውን ነገር ማበጀት ከሆነ የነገውን ነገር ደግሞ የምናበጀው እንደ እግዚአብሔር ሐሳብና እቅድ ከሆነ እኛ ጋር ያሉ ነገሮች እንዴት ተይዘዋል ነው ቁም ነገሩ። እኛ ጋር ያሉ ነገሮች እንዴት ናቸው? ባለ አደራነት ማለት ለደቂቃም ቢሆን በባለቤትነት አይነካካም። ነገሮች የኛ እንደሆኑ ሊሰሙን ሲፈልጉ እንሽሽ በጊዜ ስለሚያነካካን። ባለቤትነት እንዳልሆነ ከተስማማን በዚህ መጽሐፍ ቅዱስ መጀመሪያ ሰማይንና ምድርን እንደፈጠረ ያስተምረናል። በፍጥረት አንድ ላይ ይህም በጣም አስደናቂ የሆነው የእግዚአብሔር ቃል መክፈቻ አረፍተ ነገር የሆነው እግዚአብሔር የሁሉም ነገር ምንጭ እንደሆነ ይገልጻል። አዲስ ኪዳንም ይህንን እውነት የሆነውን መሪ ሀሳብ የእግዚአብሔር የሆነ ኢየሱስ ክርስቶስ የሁሉ ነገር ፈጣሪ እንደሆነ፣ ፍጥረት ሁሉ በእርሱ እንደተፈጠረ ያመላክታል። ይኸውም ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳን ያለ እርሱ አልሆነም በማለት ያስረዳል ዮሐንስ 1:3 ላይ። ስለዚህ ባለአደራነት የሚጀምረው የእግዚአብሔርን የሁሉ ባለቤትነት በማወቅ ነው። ራእይ 4:11 ላይ ሄደን አንድ ቃል እናነባለን። ራእይ 4:11 እንደዚህ ይላል፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። አንተ ሁሉን ፈጥረሃል። ይህ ከሆነ ባለአደራነት በእግዚአብሔር ባህሪ የተመሰረተ ነገር እንደሆነ እንዲሁም በሰው ባህሪም ላይ መሰረት እንዳለው መገንዘብ ያለብን ይመስለኛል። እግዚአብሔር እርሱ የሁሉ አባትና ምንጭ መገኛ፣ በጽድቅ ሁሉን የሚያስተዳድር፣ የእኛንም ባለአደራነት የሚመዝን፣ ለመንግስቱ ፍጻሜ የሌለው፣ ለግዛቱም ወሰን ያልተበጀለት ትልቅ አምላክ ነው። ባለአደራነት የሚጀምረው የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን ባለቤትነት፣ የእግዚአብሔርን መጀመሪያነት፣ የእግዚአብሔርን የሁሉ ነገር ምንጭነት ሲገባን ነው። ያኔ እኛና የኛ የሆነ ነገር ሁሉ የእግዚአብሔር እንደሆነ ስንረዳ የእግዚአብሔር የሆነውን እንደ እግዚአብሔር እንደ ባለቤቱ ፈቃድ እንደ ባለቤቱ ሐሳብ ልናስተዳድር እንደ ተሾምን ሲገባን ያኔ ነው ባለአደራነት አሃዱ ብሎ ገብቶን የተሰጠንን ነገር ሁሉ በአግባብ ማስተዳደር የምንጀምረው። አንድ ጊዜ አንድ ትልቅ ግቢ ውስጥ የሚኖሩ ሰዎች ነበሩና ግቢያቸው በጣም ትልቅ ነው። ግማሹን ክፍል አረም ወሮታል። እዛ ያ ሁሉ መሬት ተንጣሎ ግቢያቸው ውስጥ እያለ ባልና ሚስቱ ሁለቱም ስራ ትንሽ ትንሽ ስራ ይሰራሉ ተቀጥረው። ገበያቸው ትንሽ ስለነበረ ሁሉ ጊዜ ሽሮ ስለሚበላ እዛ ቤት ይጨቃጨቃሉ። ምግብ በአግባብ ይውላችሁ። ባለአደራነትን ሳንወጣ ስንቀር ነው ጭቅጭቅ የሚመጣው። ያንን መሬት ቢያስቆፍሩ ሄድኩኝና እኔ ቤታቸው ሽሮውን አብሬያቸው ከበላሁ በኋላ ጸለይን ግቢውን ዞሬ ማየት እንደምፈልግ ነገርኳቸውና ተዘዋውረን አየን ግቢውን። እግዚአብሔር ስለዚህ ስለሰጣቸው ግቢ እንደሚጠይቃቸው ተነጋገርን። እግዚአብሔር የሚጠይቃቸው እንደሆነ የነሱ መቸገር፣ የነሱ ኑሯቸው አለመስተካከል፣ የነሱ አንድ አይነት ብቻ መብላት አይደለም፣ በሱ መጨቃጨቅ ብቻ አይደለም፣ እግዚአብሔር ስለዚያ ውጥንቅጡ ስለወጣው ግቢ እንደሚጠይቃቸው። ወገኖቼ የምንጠየቀው ስለ መሬቱም ነው፣ ስለ ዛፉም፣ ስለ ቅጠሉም ነው። ምክንያቱስ እግዚአብሔር ፈጥሮ በእጃችን አሳልፎ የሰጠን ነገር ስለሆነ ነው። እኛ እንድንጠቀም የተሰጠን ነገር ስለሆነ ነው። ከዚያ በኋላ እንደነገጠ ሰውዬው በምን ጊዜ አለ። ስለ ጊዜውም ቢሆን እግዚአብሔር ይጠይቀናል አልኩት። ጊዜያችንን በአግባብ ባለመጠቀማችን እግዚአብሔር ይጠይቀናል። ምክንያቱም በቂ ጊዜ ሰርቻለሁ ብሎ ነው 24 ሰዓት እግዚአብሔር የሰጠን። ደግሞም በቂ ነው። የሚገርም በአግባብ ነገርን ለማስተዳደር የበቃ ነገር ነው እግዚአብሔር የሰጠን። ከዚያ ቁጭ ብለን ተነጋገርን እንዴት ሊያሰሩ እንደሚችሉ። እግዚአብሔር ይባርካቸው ሰሙኝ። ከስድስት ወር በኋላ እነሱ ቤት እነ ሰላጣ፣ እነ ጎመን፣ እነ ቀይ ስር፣ የተለያዩ አትክልቶች በአይነት አራት ሆነው ይቀርባሉ ጠረጴዛ ላይ። እሱ ብቻ አይደለም፣ የተረፋቸው ተሽጦ የግቢው ማማሩ ሌላ ነገር ነው። እሱ ሌላ ነው። ለገበያም ለበላተኛ ውሎ የገቢ ምንጭ ሌላኛው ሆነ። ባለአደራነትን ስንወጣ ከቤታችን ጭቅጭቅም ይጠፋል። ባለአደራነትን መወጣት በእጃችንና ያለውን ሁሉ ነገር በአግባብ ከማድረግ ነው የሚጀምረው። በእጃችን ምን አለ? እግዚአብሔር የነገር ሁሉ ባለቤት ነው። ባለቤትነቱ ሲገባን ከዚያ ቀጥሎ እንዴት ባለ አደራነታችንን እንደምንወጣ ከእግዚአብሔር ቃል እናያለን። ለዛሬ እዚህ ላይ ያበቃና የባለ አደራነትን መሪ ሀሳብ ስንነጋገር መገንዘብ ያለብንን ዋና ዋና ነገሮች የሚቀጥለው ሳምንት እንመለከታለን። የእግዚአብሔር አምላካችን ስም ለዘላለም የተባረከ ይሁን። ጥያቄም መልስም